ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ምክር አንዱ መሳሪያችን ከሆነ መንግስት ደግሞ የራሱን ደንብና ስርዓት ህገ መንግስቱን ተጠቅመው ስርዓት እንዲሰፍን ማድረግ መቻል አለበት። ሁለቱ ሲቀናጅ ነው ብዬ አስባለሁ። ይቅርታና ፍትህ አንድ ላይ ሊሄዱ የሚደረግበት
የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝደንት ቄስ ዮናስ ይገዙ ናቸው። በኢትዮጵያ በተለያዩ አካባቢዎች በጅምላ እየተፈጸሙ ያሉትንና ለብዙዎች ህልፈት መንስኤ የሆኑ ጥቃቶች እንዲቆሙና ለዚህን መሰሉ ድርጊቶች ዘለቄታ ያለው መፍትሄ ለማምጣት የሚደረገውን ጥረት አስመልክቶ ከተሰናዳ ፕሮግራም የተወሰደ ነው። በጥያቄው መልስ ፕሮግራማችን ትሰሟቸዋላችሁ። ሰፊውን የምሽቱን ፕሮግራም ይዟል። እንደምናመሻችሁ የተከበራችሁ አድማጮቻችን፣ የዛሬ ቅዳሜ ነሐሴ 12 2010 ዓ.ም ፕሮግራማችንን ይዘን ቀርበናል። ሰለሞን ክፍሌ ያስተናግዳለሁ። ንጉሡ ታምሬ ዝግጅቱን ይመራል። መልካም ምሽት።
እንደምናመሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ከ1997 ምርጫ በኋላ የወጣው የጸረ ሽብር አዋጅ ዜጎችን ለማጥቃት የተቀረጸ ነው ያሉ የተለያዩ ባለሙያዎች፣ ፖለቲከኞችና የቀድሞ ታሳሪዎች ለከፍተኛ የሰብአዊ መብት ጥሰት ምክንያት መሆኑንም ተናግረዋል። በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግሥት አፋኝ አዋጆችን መመርመር ጀምሯል። እስክንድር ፍሬው አጭር ዘገባ አለው።
የተጀመረው ፈጣን የለውጥ ሂደት አጋዥ በሆኑ አዋጆችና መመሪያዎች እንደሚታገዝ ሲገልጽ የቆየው መንግስት ወደ ስራ መግባቱ ግልጽ ሆኗል። የህዝብ ሮሮ ሲሰማባቸው የቆዩ አዋጆችን እንዲመረምር የተቋቋመው ምክር ቤት ዛሬ የጥናቱን የመጀመሪያ ውጤት አቅርቧል። የህግና የፍትህ ስርዓት ማሻሻያ ምክር ቤት በሚል መንግስትን እንዲያማክርና የማሻሻያ ሐሳብ እንዲያቀርብ በፌዴራል ጠቅላይ ዋና አቃቤ ህግ የተቋቋመው ምክር ቤት ነው ዛሬ የመነሻ ጥናት ያቀረበው። ኮሚቴው በስሩ ንዑስ ኮሚቴዎች ያሉት ሲሆን ከነዚህ ሁለቱ ማለትም የበጎ አድራጎት ድርጅቶችና ማህበራት ኮሚቴ እንደዚሁም የጸረ ሽብር አዋጅ ኮሚቴ ናቸው የመነሻ ሐሳብ ያቀረቡት። ውይይቶችም ተካሂደዋል። የጸረ ሽብር ህጉ ለምሳሌ በአገሪቱ ያስከተለው ከፍተኛ የመብት ጥሰት በተሳታፊዎቹ ተነስቷል። በዚህ ህግ ምክንያት ታስሮ የተፈታው አጥናፍ ብርሃኔ ከአስተያየት ሰጪዎቹ አንዱ ነው።
የጸረ ሽብር ህጉ ኢትዮጵያን ከጠቀማት ይልቅ የዜጎቿን በጣም የጎዳው ይብሳል ብዬ አስባለሁ። እንደኔ አይነት ንጹህ ሰዎች፣ በወንጀል ያልተሳተፉ ሰዎች እስር ቤት ገብተው ተሰቃይተዋል ማለት ነው። ስለዚህ ባይኖር መርጣሉ።
ኢህአዴግ የጸረ ሽብር ህጉን የተጠቀመበትን መንገድ ደርግ ቀይ ሽብርን ከተጠቀመበት ሁኔታ ጋር ያነጻጸሩት ደግሞ የህግ ባለሙያው አቶ ወንድሙ ኢብሳ ናቸው።
ኢህአዴግ ከስልጣን ላይ በነጻ ልሰናበትም ስልጣኑን ለማስከበር አውጥቶ አውርዶ ማብራት አጥፍቶ በጨለማ ይሄን የተንኮል አዋጅና ህግ አወጣ። የጸረ ሽብር አዋጅ የሚል ስም መልከትፉን በስም ይደግፉን።
ዛሬ ሙሉ ቀን የተካሄደው ውይይት ጉዳዩ የሚመለከታቸው የተለያዩ አካላት የተገኙበትና በርካታ አስተያየቶች የተሰጡበት ነው። ሰሞኑን በተከታታይ እንመለስበታለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የደቡብ ሱዳን ፕሬዝዳንት በኤርትራ ኦፊሴላዊ ጉብኝት ለማድረግ ዛሬ አስመራ ከተማ መግባታቸውን የገለጸልን ዘጋቢያችን ብርሃነ በርሄ ዝርዝሩን ልኮልናል።
ፕሬዝደንት ሪፐብሊክ ደቡብ ሱዳን ሳልቫ ኪር ሚያርዲት ፕሬዝደንት ኢሳያስ አፈወርቂ ባደረጉላቸው ግብዣ የሶስት ቀናት ይፋዊ የሥራ ጉብኝት ለማድረግ ዛሬ ነሐሴ 12 አስመራ ገብተዋል። ፕሬዝደንት ሳልቫ ኪር አስመራ አየር ማረፊያ በገቡበት ወቅት ፕሬዝደንት ኢሳያስ አፈወርቂና የኤርትራ መንግሥት ከፍተኛ ባለሥልጣኖች አቀባበል አድርገውላቸዋል። ፕሬዝደንት ሳልቫ ኪር በኤርትራ በሚቆዩባቸው ሶስት ቀናት ከፕሬዝደንት ኢሳያስ አፈወርቂ ጋር በሁለቱ አገራት መካከል ያለውን ግንኙነት ለማጠናከርና ለማጎልበት በሚያስችሉ ጉዳዮችና ቀጠናውን በሚመለከት ጉዳዮች ላይ እንደሚወያዩ ታውቋል። ከፕሬዝዳንት ሳልቫ ኪር ጋር የደቡብ ሱዳን የውጭ ጉዳይ ሚኒስትር ኒያል ፔንግኒያል፣ የፕሬዝዳንቱ ጽህፈት ቤት ሚኒስትር ማይክ አይልጌንና ሌሎች ከፍተኛ የመንግስት ባለስልጣኖች አስመራ ገብተዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ቦስተን ማሳቹሴትስ ዚ ዩናይትድ ስቴትስ ኗሪ የሆኑ ኢትዮጵያውያንና ትውልድ ኢትዮጵያ የጥላቻን ግንብ አፍርሰን የፍቅር የሰላምና የአንድነት ድልድይ እንስራ በሚል መሪ ሐሳብ ዛሬ ኬምብሪጅ ከተማ ውስጥ የመደመር ዓላማን በመደገፍ ሰልፍ አካሄዱ። ወደ ስፍራው ደውዬ ካስተባባሪዎች እንደተረዳሁት ሰልፉ ታላቅ የመደመር ዓላማ ያለው መሆኑ ነው። አቶ ሰለሞን ወልደመድን ዓላማውን በሰልፉ የተሳተፉትን ምን ያህል ህዝብ እንደተገኘ የተደመረው ህዝብ ከየት እንደተሰባሰበ አጠር አድርገው ገልጸውልኛል።
ፕሮፖዝልን እናደርገው የመደመርና በኢትዮጵያ የለውጥና የዲሞክራሲ ፖለቲካዊ ምህዳሩን የማስፋት እንቅስቃሴ ሙሉ ድጋፋችንን የመስጠት እርምጃ ነው። ሁለተኛው በፖስተንና አካባቢው የሚኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በአገራቸው የተጀመረው የለውጥ ሂደት ውስጥ የሚያበረክቱት ቀጥተኛ ተሳትፎ በምን መልኩ ይጀመር የሚለውን በርና መሰረት ለመጣል ነው። በዚህ መሰረት ዛሬ በሴንቶ ፓርክ ኬምብሪጅ በተለምዶ ኤሪያ ፎር ተብሎ ይጠራል የተሰበሰቡት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ ከኢትዮጵያ ካቶሊክ ቤተክርስቲያን፣ ከኢትዮጵያ ወንጌላዊ ቤተክርስቲያን እንዲሁም ከኢትዮጵያ ሙስሊሞች የተወከሉ አባቶችና አባሎች አሉ። ከኤርትራ ኮሚኒቲ እንዲሁም መሰረታቸው በቦስተን ካደረጉ የኦሮሚያ ኮሚኒቲዎች የመጡ ወንድሞቻችን አሉ። በስፍራውም ከኢትዮጵያ ኤምባሲ የተወከሉልን አቶ ነቢዩ ዳንኤል ከአምባሳደሩ ቢሮ፣ አቶ ደመቀ ሽፈራው ደግሞ ከዲያስፖራ ጉዳዮች ኃላፊ እዚህ ተገኝተው በአሁኑ ሰዓት መልእክታቸውን እያስተላለፉልን ነው። ኢትዮጵያዊው በምን መልኩ በአገሩ ተሳትፎ እንደሚያደርግ ማድረግ እንደሚጠበቅበትና ለውጡን እንዴት መካፈል እንደሚችል ማብራሪያ ሰጥተዋል። በስፍራው አሁን በርካታ ሰዎች ተገኝተዋል። በተለይ በዚህ በአካባቢያችን አንድ ትልቅ የለቅሶ ስነ ስርዓትም ስላለ ከዛም በአሁኑ ሰዓት እየመጡ ነው ያሉት። ስለዚህ ገና ፕሮግራም በመጀመሩ ቁጥሩን ይሄናችን ነው ለማለት ትንሽ አሁን ያስቸግራል። ሆኖም ግን እኛ ባሰብነውና ባቀድነው መሰረት ፕሮግራሙ እየተካሄደ ነው። የተለያዩ መፈክሮች በዚህ አካባቢ ይታያሉ። ኢትዮጵያን ለመለወጥ መጀመሪያ እያንዳንዳችን ራሳችንን እንለውጥ፣ በልዩነታችን ውበታችን ነው፣ ማንነታችን የተመሰረተ የተገመደ የተዋሃደ ነው፣ ኢትዮጵያዊነት ሱስ ነው የሚሉ የተለያዩ መፈክሮችንና የተለያዩ ሰንደቅ ዓላማዎችን የያዙ ሰዎች በስፍራው ይታያሉ። ከኦሮሚያ ኮሚኒቲ፣ ትግራይ ኮሚኒቲ በጠየቅነው መሰረት በፖለቲካና በሌሎች ጉዳዮች ላይ መሳተፍ ባይችልም እንደ ማህበር ግን ደግሞ እንደ ግለሰብም መጥተው እዚህ ራሳቸውን እየገለጹ ያሉ አሉና ይህን ይመስላል ስብስባችን።
አመሰግናለሁ አቶ ሰለሞን ወልደ መድንን። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን በ80 ዓመታቸው ትናንት ማታ ከዚህ ዓለም በሞት ተለዩ። ቤተሰባቸውና በስማቸው የተሰየመው ድርጅታቸው በትዊተር እንዳስታወቁት አናን ለአጭር ጊዜ በደረሰባቸው ህመም ነው ሕይወታቸው ያለፈው። በትዊተር ገለጣው መሠረት ኮፊ አናን ዓለም አቀፍ አመራር የሰጡና ዓለም አቀፋዊ ዲፕሎማትም ነበሩ። የተባበሩት መንግስታት ድርጅት በበኩሉ ዛሬ አንድ ታላቅ መሪና ባለ ራዕይ ሰው በማጣታችን በጽኑ አዝነናል ሲል በትዊተር አመልክቷል። ጋናዊው ዲፕሎማት ኮፊ አናን የተባበሩት መንግስታት ድርጅትን እንደ አውሮፓ አቆጣጠር ከ1997 እስከ 2006 በዋና ጸሐፊነት የመሩ የመጀመሪያው አፍሪካዊ ናቸው። ከድርጅቱ ሰራተኞች መካከልም ለዋና ጸሐፊነት የበቁ የመጀመሪያው ባልደረባ ናቸው። የወቅቱ የድርጅቱ ዋና ጸሐፊ አንቶኒዮ ጉተረዥም የኮፊ አናን ትልቅ ስብዕናን አወድሰው አድናቆታቸውን ገልጸውላቸዋል። የጦር መሳሪያ ጠበብት እንዳስታወቁት ሳውዲ መራሹ ጣምራ ጦር በቅርቡ የመን ላይ ባካሄደው የአየር ጥቃት አሜሪካ ሰራሽ ቦምብ መጠቀሙን ሲኤንኤን ዘገበ። በዘገባው መሰረት በአንድ የገበያ ስፍራ በነበረ አውቶቡስ ላይ በተሰነዘረ የአየር ድብደባ 40 ሕፃናትን ጨምሮ 51 ሰዎች ሞተዋል። 59 ሕፃናትን ጨምሮ 79 ሰዎችም በዚሁ ጥቃት ቆስለዋል። አንድ የሳውዲ መራሹ ጣምራ ጦር ቃል አቀባይ በዚህ ወር መጀመሪያ ገደማ እንዳመለከተው ጥቃቱ ኢላማ ያደረገው በገበያ ስፍራ የነበሩ የሁጢ ሽምቅ ተዋጊዎችን ነው። በመጨረሻም የፓኪስታን ጠቅላይ ሚኒስትር ሆነው የተመረጡት ኢምራን ካህን ዛሬ ቅዳሜ ቃለ መሐላ ፈጸሙ። ኢስላማባድ ውስጥ በተካሄደ ስነ ስርዓት ላይ ባደረጉት ስሜት የተቀላቀለበት ንግግርም ለፓኪስታን ያለኝን ታማኝነት በሐቅ አረጋግጣለሁ ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በ19ና በ5 ሜትር ባንዶች እስከ ምሽቱ 4 ሰዓት አብረናችን ቆያለን። ወደ ቀጣይ ቅንብር እንለፍ። ቤንሻንጉል ጉሙዝ ድባጤ ወረዳ ውስጥ ግንቦት 5/2010 ዓ.ም ከብት በመጠበቅ ላይ ሳለ አሰቃቂ ጥቃት የተፈጸመበት አበጥር ወርቁ የተባለ ታዳጊ የደረሰበት ጉዳት በማኅበራዊ መገናኛ ብዙሃን መነጋገሪያ ሆኖ መቆየቱ ይታወሳል። የክልሉ መንግሥትና ባለሀብቶች ባደረጉት ርብርብ አፋጣኝ የሕክምና እርዳታ እንዲያገኝ ተደርጓል። በቅዱስ ጳውሎስ ሆስፒታል ለጥቂት ቀናት ተኝቶ ሲታከምም ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ ከፍተኛ የመንግሥት ባለሥልጣናት ሄደው ጠይቀውታል። ከዚያም ለተሻለ ሕክምና ወደ ህንድ ሀገር ተልኮ ተመልሷል። ታዳጊው ወጣት በአሁኑ ጊዜ በምን ሁኔታ ላይ ይገኛል? አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ እነሆ።
አበጥር ወርቁ የ14 ዓመት ታዳጊ ነው። አበጥር እንዴት ነህ?
ደህና።
ሰላም ነህ?
ደህና።
አሁን ተሽሎሃል?
ይሻለኛል።
ምንድን ነበር የሆንከው? እስኪ ንገረኝ።
ከብስ ጠብቁ ምዞች መጡና ጫት እንብላ አሉ። እዛኔ ጫት አልበላም ስራቸው ሌላ ሰው እያለ በጫካ ሄዱ። እዛ እኔ ብቻቸውን መጡና ጃዴን ሲመቱኝ ከዛ እነሳለሁ ስል ወገቤ ተሰቀለብኝና በቀስት ወገኝ ፊቴ ላይ። ከዛም በኋላ አላውቅም።
ስትነቃ ምንህን አሞሃየ?
ብልቴም ተጎርቷል። ሌላ ፊቴ ነው፣ አይኔ ነው፣ አንድ አይኔ አያይም።
በዕለቱ ይህንን ጉዳት የሰሙ የተለያዩ የህብረተሰብ ክፍሎች በማህበራዊ ሚዲያ ይዘግቡታል። ታዲያ የታዳጊውን ጉዳት የሰሙ የክልሉ አመራሮችና ባለሀብቶች አበጥር ከቤኒሻንጉል ጉሙዝ ድባጤ ወረዳ ልዩ ስሙ ዝግ ቀበሌ በፍጥነት ለሕክምና ወደ ባህር ዳር እንዲመጣ ያደርጋሉ። ከዛ በኋላ የነበረውን ርብርብ አባቱ አቶ ወርቁ ዘለቀ እንዲህ አጫውተውኛል። አባት እንደምን አመሹ?
እግዚአብሔር ይመስገን።
ለምንድን ነበር ወደ ቤኒሻንጉል ጉሙዝ ሄዱ?
የሄድኩት ያው በ77 ዓመተ ምህረት ጀምሬ እንግዲህ ለእርሻ ብዬ ነው፣ አዲስ መሬት ብዬ ለእርሻ ነው ሂጄ። እዚያው ላይ ነው ልጅም የወለዱ ከዚያው ነው የምኖር። ዘመድ ናቸው ብለን እኛም ዝለን ተቀምጠን ሳለ ከብት የሚጠብቀውን ልጅ ያው የእኔ ልጅ መሆኑን በመለየት አማራ ነው ብለው ጨፍጭፈው ያው በካራ ቆራርጠው እንዳልሆነ አድርገው አይኑንም ፈንቅለው ጥርሱንም አርግፈው ብልቱንም ቆርጠው ያው ሙቷል ብለው ነው ተሄዱት ያለ ወስደው ብልቱን ከደጃፋቸው ቀብረው ሲዘፍኑ አድረዋል። በበነጋው ፌዴራል ሄዶ ደብድቦ ሲላቸው ብልቱንስ በልተው ነው ሲለው፣ አዎ አለ ቀብረነዋል፣ መዝፈኛ አድርገን ቀብረነዋል ብለው ከዛ ቦታ ሄደው ያንን ብልትም አወጣው። ያው ቃል መቀበል ፖሊሱ ሲመጣ አምጦ አሳይቶናል። እርግጥ መንግስት ተባብሮኛል። ይኸው ፋዊ ወዲያው አንስተን በ8 ሰዓት ሌሊቱ ገባነ። ግንቦት 6 ቀን ነው እንደዛ የሆነ። በ8 ሰዓት ሌሊቱን መጠን ፋዊ 3 ቀን ተረዳልኝ። ከዚያ ባህር ዳር ገባነ። ዶክተሮች ተረባርበው እውነትም በደንብ ረዱልኝ። 22 ቀን እንደተረዳ አዲስ አበባ ላኩኝ በአየር።
የቅዱስ ጳውሎስ የሕክምና ቦርድ አበጥር ወደ ህንድ ሀገር ሄዶ እንዲታከም ይወስናል። ሙሉ ወጪውን ደግሞ መንግስት እንዲሸፍን ተደረገ። አሁን ሕክምናውን ሲከታተል ቆይቶ ተመልሷል። 18 ዓመት ሲሞላው ደግሞ ቀሪ ህክምናውን ተከታትሎ ወደ ሙሉ ጤንነቱ እንደሚመለስ ተስፋቸውን ሰንቀዋል። ነገር ግን ሌላ ትልቅ ስጋት እንዳለባቸው ነገሩኝ።
አሁን ልጆቼ በጭንቅና በችግር ነው ያሉ፣ በሮሮ ነው ያሉ። ልጆቼን እጃ በቃ ወደዚህ ወደ ተወለዱበት አገር ወደ ደቡብ ሜጫ የሚባል ገርጨጭ ውስጥ ያው ቦታም ሆነ በተገባ ተቻለም መጠለያ ቤትም ቢሰጠኝ።
እኔም ጉዳያቸውን በቅርብ ሲከታተል ወደ ነበረው ተቋም ወደ ክልሉ የአስተዳደርና ጸጥታ ጉዳይ ቢሮ በማቅናት የቢሮ ኃላፊውን አቶ እዘዝ ዋለን ስለ አቶ ወርቁ ቤተሰቦች ምን እያሰባችሁ ነው አልኳቸው።
ማገዝ በምንችለው ነገር ሁሉ እናግዛለን ነው። በደህንነታችሁ ዙሪያ ደግሞ አሁንም እኛ ጥብቅ የሆነ ክትትል እናደርጋለን። በቤተሰቦቻችሁ ላይ እዚያ ባሉት የሚደርስም ችግር እንዳይኖር ክልሉ የሚመለከታቸው አካላት ጋር ውይይት እናደርጋለን። ወደፊት አሁንም ክትትል እያደረግን ነው። ወደፊት እዚህ አካባቢ ክልል የተወለድኩበት ክልል እኖራለሁ ካሉ በሚፈልጉት አግባብ መኖር የሚችሉ መሆኑን የክልሉ መንግስትም ያው ድጋፍ የሚያደርግ እንደሆነ ነው በእኛ በኩል እንትን የምናደርገው። እኛም እንደ ቢሮ ለህፃን አባጥር ለደረሰበት ችግር ከጎኑ ቁመን በንክብካቤም በደንነቱም በሁሉም ዙሪያ መለስ ማድረግ ምንችላቸው ነገሮች ሁሉ ለማድረግ ወደ ኋላም ማንለም።
በተወለዱበት ወራዳ በዚህ አካባቢ ለአማራሮቹ ተነግሯቸው የሚችሉትን ነገር ሁሉ ድጋፍ ያደርጋሉ።
አበጥር ከዚህ ሁሉ ጉዳት በኋላ በለጋ አድሜው አንድ መሰረታዊ ነገር ይናገራል።
እሱኝ ፍቅር ተከባብሮ መኖርን በደል ይቅር ማለትን አስተምራቸዋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ተከታዩ ለጥያቄው መልስ ፕሮግራም ነው። በትላንትናው ምሽት የተጀመረ ቅንብር ነው። በኢትዮጵያ በተለያዩ አካባቢዎች ከዚህ ቀደም ታይቶ በማይታወቅ ጭካኔ በዜጎች ላይ በጅምላ የሚፈጸሙ ጥቃቶች ብዙዎችን ለህልፈትና ለከፋ አደጋ እየዳረገ ነው። በርካታ አብያተ ክርስቲያናት ተቃጥለዋል። በግለሰቦችና በሕዝብ ንብረት ላይም ከፍተኛ ውድመትና ዝርፊያ ተፈጽሟል። አሁንም ድረስ ያላበቁት ጥቃቶች በአንጻሩም በብዙዎች ዘንድ ከፍተኛ ሐዘንና ቁጣ ቀስቅሰዋል። አንዳንዴም ዘውግ ለይተው ጭምር የሚቃጡት እነኚህ ዘግናኝ ጥቃቶች በአስቸኳይ ይቆሙ ዘንድ የእምነት ቤቶች ምን አይነት ሚና ሊጫወቱ ይችላሉ? የጥቃቶቹ ምንነት በወጉ እንዲጣራና ወንጀለኞቹም ለፍርድ እንዲቀርቡ የሚሉት ጥያቄዎች ከየአቅጣጫው እየተሰሙ ነው። ለጥያቄው መልስ ጥቃቶቹ እንዲቆሙና ለዚህን መሰሉ ድርጊቶች ዘለቄታ ያለው መፍትሄ ለማምጣት በሚደረገው ጥረት የእምነት ቤቶችን ሚና አስመልክቶ ከአድማጮች ለደረሱን ጥያቄዎች ምላሽ ከሁለት ሃይማኖት አባቶችና ከአንድ የማኅበረሰብ መሪ ጋር የተካሄደ ውይይት ነው። የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ ናቸው። በትላንትናው ምሽት እልባት ካደረጉበት ነው የሚጀምሩት። በቅድሚያ ግን እንግዶቹን እናስተዋውቅ።
የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚዳንት ቄስ ዮናስ ይገዙ፣ ተከታዩ ጥያቄ ለእርስዎ ነው። ናስር ሻኪር የተባሉ አድማጫችን ናቸው በፌስቡክ ገጻችን ይህን ጥያቄ ያደረሱን። እስከ መቼ ነው እንዲህ ባለው ሰብአዊነት በጎደለው ሁኔታ ውስጥ የምንቀጥለው ሲሉ ማብቂያ ያልተበጀለት የሚመስለውን ረጅም ዘመን የዘለቁ ግጭቶች ያነሳሉ። አንዳንዶቹ የልዩነት መነሻ የሆኑ አስተሳሰቦች አንዳንዴ ሃይማኖትን አስታከው የሚቀርቡበት ጊዜም አለና የሃይማኖት አባቶቻችን ከዘመናችን ፈተናዎች በዙሪያችን ካለው ተጨባጭ ሁኔታ ጋር የሚጣጣሙ ስብከቶችን ማድረግ የለባችሁም ወይ ሲሉ ጥቅል ጥያቄ ሰንዝረዋል። ቄስ ዮናስ እርሶን ላስከትል፣ ምን ይላሉ ለጠያቂያችን ናስር ሻኪር?
እሺ፣ አመሰግናለሁ። አስቀድሜ ይህ በጣም ጠቃሚ ውይይት ነው የሚሆነው ህዝባችን በትክክል የሚያዳምጠን ከሆነ። የመጀመሪያው ነገር እንደ ሃይማኖት አባቶች እና እንደ ህዝብ መሪዎች የእኛ ሚና መሆን ያለበት ማስተማር፣ መገሰጽ፣ መምከር እና ደግሞ አቅጣጫን ማሳየት ነው። በእርግጥ አሁን በሀገራችን ያለው ሁኔታ ጫፉን ማግኘት እጅግ በጣም እያስቸገረ ነው። ግጭቶቹ ምንድን ናቸው? በእውነት ሃይማኖታዊ ናቸው ወይ? ወይም ደግሞ የቋንቋ የዘር ጉዳይ ናቸው ወይ? በዚህ ሌላ መንስኤ ያላቸው የሚለውን ትንሽ ለማጣራት ምርምር ይጠይቃል። ይሁን እንጂ ግን በግልጽ የምናውቃቸው ነገሮች አሉ። በየቦታው ጥቂት ትንሽ የሆኑ ነገሮችን ጎላ አድርጎ ለጥላቻ፣ ለግጭት ለመገዳደል የማያበቁትን ጉዳዮች የማጉላት ነገር አለ። እንግዲህ የሃይማኖት አባቶች የእኛ ድርሻ ወደ ህዝቡ መውጣት አንድ ነገር ሆኖ፣ በሌላ በኩል ግን ከህዝቡ ጋር ነን። በህዝቡ ውስጥ ነው ያለ ነው እና ህዝባችን መልክተኛ ህዝብ ነው። በያለበት ቦታ እንደ ቤተ ክርስቲያን ካሰብን ምዕመናን በያሉበት ስፍራ ሁሉ የሰላም መልክተኞች፣ የእርቅ መልክተኞች፣ የፍቅር መልክተኞች ናቸው እና ለሰላም ዘብ እንዲቆሙ እንደሞከርን ነው ሁልጊዜ መቼም በየጊዜው በየዕለቱ በየስብከተ ወንጌሉ የምናደርገው ይሄ ነው። በሌላ መልኩ ደግሞ ማህበራዊ ግዴታዎችም አሉብን። ወደ ህዝብ መውጣትና አይ ይህ አይገባም ማለት ያስፈልጋል። ምክንያቱም እንደ ሃይማኖት አባቶች የምንመራባቸው ስርዓቶች አሉ። መጽሐፍ ቅዱስ አንዱ ነገር ቢሆንም ለክርስቲያን ሙስሊሙ ቁርአን ሲሆን እነዚህ ሁሉ ህዝባችንን የምናስተምርባቸው የምንገስጽባቸው መሳሪያዎቻችን ናቸው። እነዚህን በትክክል ብናስተምርና ህዝቡ ደግሞ በዚህም ቢኖር ካስተማር፣ በእውነት ደግሞ ትክክለኛውን አቅጣጫ ማሳየት ከቻል ህዝቡ ይሰማል። ግን አሁን አንድ ነገር ነው ቸገረኝ። መስማትስ ይሰማል ሰው? አሁን ስንናገር በሚዲያም ቀርበን በሌላው እንዲያዳምጥ ነው የምንፈልገው። ማዳመጥ አለበት። ህዝቡ ስላላዳመጠን ነው እንጂ አልፎ አልፎ ግን ያንበት ጊዜ የለም። ሙሉ በሙሉ ግን በግላው አላዳመጠንም ማለት አልችልም። ግን ችቶች ያሉባቸውን ሰፈሮች ስንመለከት፣ አዎ መልክቶቻችንን አልሰሙም ማለት ይሻላል። እና የእኛ ትልቁ መልክት እያለ ያለ ነው፣ ሰው እንደ ሰው ሰው መሆን አለበት። ሰው እንደ ሰው ማሰብ አለበት። አእምሮውን መጠቀም መቻል አለበት። በህሊናው ዳኝነት ፊት በትክክል ቆሞ መልስ መስጠት መቻል አለበት። ስለሚያደርገውም ነገር ማሰብ አለበት። ለነገር፣ ለክርክር፣ ለጭቅጭቅ፣ ለጥላቻ የሚያነሳሳው ቃል ቋንቋ ቢኖር መልስ መስጠት የሚችል ህዝብ መሆን አለበት። የሚጠቀም ነገር የለውምና ቀደም ሲል እንደሰማሁት ከአባገዳ ነገር የሚቆሰቁሱ አይጠፉም የምናው አሁን ይኖራሉ። የሚሰማው ያንን ድምፅ ሲሰማ ማመዛዘን መቻል አለበት። የራሱን ሚዛን፣ የራሱን አይቦ፣ የራሱን አስተሳሰብ፣ የራሱን ግምት መውሰድ አለበት። ምክንያቱም ከግጭት የምጠቀም የለምና። የምጠላ ሰው ራሱን ነው መጀመሪያ የምጠላው። ጥላቻ የምጠላውን ያንን ሰው ራሱን ነው መጀመሪያ የሚጎዳው። ምክንያቱም ከፍቅር የሚገኘውን ደስታ ያጣል፣ ከሰላም የሚገኘውን ደስታ ያጣል፣ ከይቅርታ የሚገኘውን ደስታ ያጣል። ስለዚህ ሰው እንደ ሰው ማሰብ አለበት። ይህንን ነው ሁልጊዜ የምናስተምረው ማለት ፈልጋለሁ።
እሺ፣ አመሰግናለሁ ቄስ ዮናስ ይገዙ። የሚቀጥለው ጥያቄ ተያዥ ስለሚሆን ሀጂ ኡመር ኢድሪስን ልጠይቃቸው። በተጨባጭ እስካሁን አልተነጋገርንም። በሀገሪቱ ከሀገሪቱ ባህልም ልምድም ፈሪሃ እግዚአብሔርም ሁኔታ ጋር የማይጣጣሙ ነገሮች ናቸው በቅርቡ የሚካሄዱት። ሰውም በብሔሩ ምክንያት ቀጥቅጦ መግደል፣ ሳያጣሩ ብቻ በጥርጣሬ ደብድቦ ደግሞ በአደባባይ ተመልካችም እያለ የሚመለከተውም ነው ተጠያቂ የሚሆነው። የተወሰኑ ሰዎች ደብድበው መስቀል፣ ንብረት ማውደም፣ ማቃጠል፣ ይሄ ሁሉ የሃይማኖት አባቶች ፈጥነው ሄደው መገሰጽ የለባቸውም እንዴ እንዲህ አይነቱን ነገር? ወይንስ ህግ አይፈቅድልንም ከህግ አንጻር ነው መሰራት ያለበት በሚል ነው ወደኋላ የምትሉት? አጠር አድርገው ቢገልጹልኝ ሀጂ ኡመር። ከእኛ እኩል ዝም ብላችሁ ሰምታችሁ እንዴ ቁጭ ትላላችሁ ነው የእኔ ጥያቄ። ይቅርታ አድርጉልኝ።
ችላላለውም ጥያቄው ትክክል ነው። የሃይማኖት አባቶች ደውም በአካባቢው ቀደም ባለው ሰልለዋል፣ አይተዋል፣ እርዳታም ተደርጓል። እንግዲህ በኃላፊዎች አካባቢ ነው ትንሽ ጉድለት ያለው የሚል ነው ሀሳባችን። አላኩል ያህል ረብ አለሚን አላህ የወሰነው ነገር በማንም ነገርም አይቀር ስለሆነ አላህ እንደወሰነው ነው የምንወስደ። አላህ ከመወሰኑ ጋር የሃይማኖት አባቶች በማድረግ ነው ያለባቸው፣ ጸሎት ነው ማድረግ ያለባቸው። አንዳንድ ነገሮች በጊዜያት ይከሰታሉ። እንዲ አልፎ አልፎ በየጊዜያቱ አንዳንድ ሽብሮች አይጠፉም። እንደዚህ ያለውንም ደግሞ የሚመለከተው አካል ከላይ ስተታች አስተዳደር የሆነ ሰው ፖሊስ የመሰለ እንደ ደህንነት ያለ ይህ መከታተል አለበት። ሰችውም ህዝብ አብሮ መተባበር አለበት። እያንዳንዱ ሁሉንም የምመለከት ነው የአንድነትና የሰላም ጉዳይና ያለፈው አልፏል። ወደፊት ይህ ነገር እንዳይደገም እንዳይከሰት ምናልባት እንደሚከሰት እንኳ ከባድ ጥፋት ከማጥፋቱ ሰው ተመድማቱ ከመገደሉ ንብረት ከመውደሙ በፊት የሚቆረጥበት የሚጠፋበትን ነገር የሚመለከተው ሁሉ መቀየስ አለበት። የሃይማኖት አባቶችም ህዝቡን ማስተማር መምከርና ዱአ ማድረግ አለባቸው የሚል ነው። እንግዲህ ድምዳሜ ላይ የደረስነው ማስጠንቀቂያ ማሳሰቢያ ወደፊት እንዲህ አለ እንዳይደገም ውጣት የሚሰጡ።
እሺ፣ እናመሰግናለን። ቀጣዩን ጥያቄ አሉላ።
አመሰግናለሁ ትዝታ። አባ ገዳ በየነ ሰንበቶ ለርሶን ይሄ ተከታይ ጥያቄ፣ ይሄ ፈጽሞ ተቀባይነት የሌለው ግድያ የህግን ኃላፊነት እጃቸው ያስገቡ ወይም ራሳቸው ውሳኔ ላይ መድረስ የፈለጉ ሰዎች እየወሰዱት ያለው እርምጃ ስለሆነ እንደ እምነት አባቶችም እንደ ማህበረሰብ መሪም የሚሰማችሁን በቅርበት እንድታዩ ለማስታወስ ያህል ነው። ብዙዎች በሀዘንና በቁጣም ጭምር ነው ይሄን ሁኔታ እየገለጹ ያሉት። ሞገስ ተስፋዬ የተባሉ አድማጫችን ናቸው ለርሶም እናነሳውን ጥያቄ የላኩልን። ጠንከር ያለ አስተያየት ነው። አስተያየታቸውን ተከትሎ ጥያቄ እናነሳለን። ዱላ መምዘዝ ቀላል ነው እየገረፉ ይላሉ። ገና ከመንጋቱ እንዳይጨልም ተብሎ መስሎን ይሄን ወንጀል የሚፈጽሙት በሰላማዊ መንገድ ለፍርድ መቅረብ አለባቸው። አሁንም ድሃውና ሰላማዊ ሰው ነው እየሞተ ያለው። ሙሰኞቹ ናቸው ሌላውን የሚያሸብሩት። መፍትሄ መፈለግ አለበት። በአሁኑ ሰዓት እንደሚታየው ሰው በዘር እያሰበ በኢትዮጵያዊነት ማሰብ ሳይችል ኢትዮጵያን አንድ ማድረግ አይቻልም። ትውልድ መቀረጽ አለበት፣ መንቃት አለበት። ያኔም ሀገር ሰላም ይሆናል። በለት ኩርስ እየተደለለ ስንቱ የወንድሙን ህይወት እያጠፋ ነው ይላሉ ቀደም ብለን የገለጽናቸው አድማጫችን አቶ ተስፋዬ። እነኚህ የተባሉት ግድያዎችና ወንጀሎች እንዴት እንደተከናወኑ የተቀነባበሩም ከሆነ በማን እንደተቀነባበሩ አናውቅምና ምርመራው ሲደርስ ያንን እንገልጻለን። በእናንተ በኩል ግን በዚህ ጉዳይ ላይ ምን አስተያየት አላችሁ? ስራ አጥነት፣ የኑሮ ውድነት እንዲህ ለከፋ ወንጀል መዳረግ ወንጀል እንዲፈጽሙ መገፋፋት አለበት ወይ?
እኔ በእውነቱ ሁላችንም ደህና ነን። የኢትዮጵያ ህዝብ መቼ ከረሃብ ወጥቶ ነው ሰውን የሚገለው? እኛ በእውነት ተባብረን ወንድም ለወንድም ተጋግዘን እቺን ሀገር ከድህነት ማውጣት አለብን እንጂ ሰው ወንጀል ቢሰራም እንኳን ህግ ያለበት ሀገር ህግ ይጠይቃል እንጂ በአደባባይ በእውነት ሰምተን የማናውቀው ነው በአሁኑ ጊዜ እየመጣብን ያለ። እኛ እግዚአብሔር ምን እንዳመጣብን መናቅ ቋንቋ ነው እንጂ ሰው ልጅ ደቡብ በጭስ እንኳን ኢትዮጵያዊ አፍሪካ በሙሉ አንድ ነው። ጥቁር አፍሪካዊ ነን እኛ፣ ጥቁር ኢትዮጵያዊ ነን እኛ። በእውነት ይሄ ከ27 ዓመት ወዲህ ነው ይሄ የመጣብን። በአደባባይ ሰው ማቃጠል፣ የሃይማኖት አባት የሚከበረውን ማረድ፣ የእምነት ቦታዎች መስጊድና ቤተ ክርስቲያን ማቃጠል እኛ አይተንም አናውቅም ሰምተንም አናውቅም። ስለዚህ አሁን ምን መደረግ አለበት? በአጭሩ የሃይማኖት አባትም አባገዳዎችም በእውነት ከሆነ ሁኔታው ሳይከሰት ቤተ ክርስቲያን ውስጥ እና ወይም ደግሞ መስጊድ ውስጥ አይደለም ጉዳዩ፣ በየክፍለ ሀገሩ እንደ ድሮ በየአካባቢ እየዞሩ ይሄንን ድምፅ ማሰማት ነው። በየቦታው በቡድን ሄደው ምንድን ነው ብለው በየከተማው በየገጠሩ ማሰማር አለብን። ከዛ በኋላ ህዝቡ አንድ ይሆናል። ዝም ብለን በስብሰባ ላይ የምንናገረው በቴሌቪዥን የምናገረው አይደለም። ስንቱ ነው ቴሌቪዥን አለው። ስለዚህ በእውነት እቺን ሀገር ከዚህ ለማዳን ሁላችንም እግዚአብሔር በሰጠን እግዚአብሔር ነው በሰጠው ሹመት ሰው አይደለም ከዛ መሀል ወጥተን ደግሞ ለህዝባችን ድምፅ አሰብ ብሎ እግዚአብሔር የሰጠንን በየቦታው መጮህ አለብን። እጃችን ወደ ላይ መዘርጋት አለበት እንጂ የሚያሰኛ ደስ የሚል አይደለም። የምንበላው እንኳን በእውነት ወዳችን ገብቶ የሚረጋ አይደለም። በአሁኑ ጊዜ ሀገር ሰላም ስትሆን ነው አካባቢ ሰላም ትሆን ነው ብሄር ምንድን ነው? እኔ በእውነት ኢትዮጵያዊነታችን ነው እንጂ የማምነው እኔ በብሄሬ አላምንም። ብሄር ቋንቋ ነው። ቋንቋ ምን ችግር አለ? ውጭ ሀገር እኮ በፈረንጅ አካባቢ እንግሊዘኛ ተብሮ እንግሊዘኛ ሊናገር ይችላል የኔ ልጅ እዛ ከተወለደ። እኔ ይሄ አይደለም ጉዳዩ። ይሄ ሳይሆን ሁሉም የእምነት አባቶችም አባገዳዎችም በየቦታው ተከፋፍሎ ይሄን ነገር ማርገብ አለብን እንጂ ለወደፊቱ ይቺን ሀገር ለማዳን ከፈለግ በመንግስት ላይ ብቻ አይደለም ሄደን መጮህ አለብን። እንደምሰሙ ደግሞ አውቃለሁኝ ይሄንን ነው የሚቆሰቁሱት እነማን እንደሆኑ ደግሞ ከውስጡ ማውጣት በሙስና የተደባለቁ ሰዎች እነማን እንደሆነ ሁሉም ያውቃል። ይሄ ምንድን ነው? አሁን ትናንትና ተዘርፎ የነበረው ነው ዛሬ ተራማጅ ሆኖ ቁጭ አለው። ትናንትና ህዝብ ሲያስገርፎ የነበረው ነው ዛሬ እኔ ነኝ እናንተ ኃላፊ ብሎ ሄደው። ይሄ መጣራት ይቅርታ ዝም ብሎ አይደለም። ሰው ልጅ እኮ ተገርፏል፣ ሞቷል፣ ወንድሙ ተዟል፣ እስር ቤት ሞቷል፣ ከሀገር ተሰዷል። ዝም ብሎ ይቅርታ በአፍ አይደለም፣ በሁሉም ይቅርታ መደረግ አለ። እግዚአብሔርም ወደው ያ ነው ካሳ። ችግሩ ምንድን ነው ብለው ያንን አጣርተው በካሳም ይቅርታ መሄድ አለበት እንጂ ብዙ ነው ነገሩ። ውስጡ ውስጡን ስለምናቅ ሀቁን ተናግ ማደር ይቻላል። ሀቁን ተናግሬ ይሄ ነገር በእውነት ከሆነ በየአካባቢ ሄደን የሀገር ሽማግሌዎች ወልቷል ሄደን ህዝቡ መናገር ማሰባሰብ አለን። በየገበያው በየእምነት ቦታው የእምነት ለሁሉም እምነት አይለየንም። እምነት የሚያምነው ነው እግዚአብሔር ጋር ያደርሰኛል ምለው ሁላችንም ሳንከፋፈል ሄደን ወጪው አለበት መናገር አለበት። ይሄ ነው አንድ ቢያደርገው ወጣቶቻችን በገል ላይ በመለስ አለበት። ይሄ በአደባባይ ዛሬ ህዝብ ተሰቅሎ ጭንቅላቱ ወደላይ ተዘግጥቆ በእውነት ወራሪ እንኳን አላደረግም። ስለዚህ ህዝባችን ለምንድነው ያልከው ብለን ሁላችንም መንቀሳቀስ እኔ በፊት በነገራችን የዛሬ 4-5 ዓመት የሃይማኖት አባቶች አባገዳዎች ከኤሌመንተሪ እስከ ዩኒቨርሲቲ ከዛ በኋላ ደግሞ በየቦታው እብደት ሄደን እንጩ እቺ ሀገር ጦር አይደለች ብዬ ለአካባቢ ጠቅላይ ሚኒስትር ለክልሉ ፕሬዚዳንት ተናግረ በእውነት እግዚአብሔር ምስክር ሄደም ያን የምሰማን ሰው ጠፍቶን ነው ዛሬ ይሄ እንዴ ከጠፋ በኋላ እኮ እህል እንኳን ከጠፋ በኋላ መሰብሰብ ያቅታል። ይሄን ደግሞ ቶሎ ማዳን አለብን እንጂ ይሄ ነገር በቀላሉ የምታይ አይደለም። በእውነት የሚያስለቅስም ነው። ልጆቹ እኮ ወዳቸው ሳይጠጉ ነው ሜዳ ላይ የሚያልቀው። እናቶች ምንም ሳያደርጉ ነው ሜዳ ላይ የሚያልቁት። አዛውንት እኮ ዛሬ በጦር ሲገባቸው እያለቀሱ እያለቁ ነው። ምንድነው ደስ ብሎ ኢትዮጵያ ሊደን ብለን እናወራው እና ይሄ ሁላችንም ይህን ነገር ለማዳን መሄድ አለብን። አካባቢ መለብለብ አለብን። ማስተማር አለብን። ስለዚህ መጽሐፍም ቢሆን ቁርአንም ቢሆን እግዚአብሔርን አምልክና ሁሉንም በአንድ አይ ይላል እንጂ ሰው ነው የሚያወናብደው ወዳና ወዲህ።
በጣም
ተናግሬ መሞት አለብኝ። ይሄ ነው ችግሩ።
እሺ፣ በጣም ነው የምናመሰግነው አባገዳ። በነገራችን ላይ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የኢትዮጵያ ሶማሌ ሀገረ ስብከትና የገዳማት የበላይ ኃላፊ ሊቀ ጳጳስ አቡነ ማትያስ በዚህ ውይይት እንዲሳተፉ ፈልገን ነበር። ስልኩ አልተባበረንም። እንደሚታወቀው እሳቸው በጅጅጋ ነው የሚገኙት። ሰሞኑን እንደዚሁ በተነሳ ብጥብጥ በርካታ ኢትዮጵያውያን ሕይወታቸውን አጥተዋል። 7 የሚሆን ቤተ ክርስቲያን ወድሟል። እዚያ አካባቢ ሳናገኛቸው ስለቀረን እናዝናለን። ግን ለአድማጭ ማሳወቅ ፈልገን ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መሪም ለማሳተፍ ፈልገን ነበረ። በቀጣይ የማቀርበው ጥያቄ ለኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚደንት ቄስ ዮናስ ይገዙ ነው። አባገዳ ሰንበቶ በጣም በርካታ ፍሬ ነገሮችን አንስተዋል። ይቅርታ ያለ ፍትህ ሊሰምር እንደማይችል አንስተዋል። ቤተ ክርስቲያን እንዲሁም የሃይማኖት መሪ ማንኛውም የሙስሊሙም ኦርቶዶክሱም ወንጌላዊውም እስከ ዛሬ ድረስ ግዴታውን ተወጥቷል ወይ የሚል ነገር አንስተዋል። አሁን ነው እንግዲህ የቤተ ክርስቲያን መሪዎች ወይንም የሃይማኖት መሪዎች ድምጻችሁን ከፍ አድርጋችሁ መናገር የጀመራችሁት። ስለዚህ ካሁን በኋላ የሚቀጥለውን ጠበቅ አድርጋችሁ እንዴት ነው ይህንን ህዝብ ከችግርና ከእልቂት የምታድኑት ይላሉ አቶ ጌታሁን ማንጉዳይ።
አመሰግናለሁ። እንግዲህ የመጀመሪያው ነገር ትክክል ነው። ይቅርታ ያለ ፍትህ በጣም መሰረታዊ ጉዳይ ነው። ይቅርታ መጠየቅና ይቅር ማለት ራሱ የፍትህ አገልግሎት ነው። በሌላ መልኩ የአንድን ጥፋተኛ በደል ያደረሰውን ሰው አሁን አጥፍተህብኛል፣ ጎድተህኛል፣ በድለህኛል ይሄ ነው እና በህግ የሚያስጠይቅህን ነገር አድርገሃል። ቢሆንም ግን ይህንን እስከተቀበልክ ድረስ ማጥፋትህን ይህን በደል መስራትህን እስከተቀበልክ ድረስ ደግሞ ይቅርልሃለሁ ነው የሚባለው። እዛች ጋ ነው ይቅርታ ያለ ፍትህ የሚባለው በእነቱ አቅጣጫ ከተመለከትን። በሌላ መልክ ደግሞ የደንብንና ህግንና ስርዓትን የባህሉም ቢሆን የመንግስት ቢሆን ሃይማኖታዊ ስርዓትንና ደንብን ስራ ላይ አውሎ በዛ መልክ ደግሞ ይቅርታም እየተደረገ መከፈል የሚገባው ዋጋ ደግሞ መክፈል የማይቀር ነው። ትልቁ ነገር አሁን እኔ በጣም ደስ ያለኝ ጥያቄ የሃይማኖት አባቶች የህብረተሰብ መሪዎች ግዴታቸውን በሚገባ ተወጥተዋል ወይ የሚለው ጥሩ ጥያቄ ነው። ቀደም ባሉት ጊዜያት የልባችንን እንደ ወጥ ወጣ ብለን ለህዝብ መናገር አንችልም ነበር። ያ እንዲሆን እኛም በበኩላችን ትግል አድርገናል። የሃይማኖት አባቶች ድምፅ ይሰማ፣ ህዝብ ይሰማል እና መንገድ ይከፈትልን እያለ ነበር። አሁን እድሉን አልተነፈግን እየተናገርንም ነው። ቅድም እንዳልኩም የህዝቡ አለመስማት ጉዳይ ካልሆነ በስተቀር ጥረት እየተደረገ ነው። በሚገባ ግዴታችንን የመወጣታችን ነገር የጊዜ ጉዳይ፣ ችግሮች ደግሞ መደራረብ ጉዳይ ነው። አሁን ግጭቶች እየሄዱ ያሉት በአንድ ጎን በአንድ ምክንያት ይመስላሉ፣ በሌላ በኩል ደግሞ በሌላ ምክንያት እና በተለያየ ምክንያቶች በአንድ ጊዜ በአንድ ቀን ሳምንት ባልሞላ ጊዜ ውስጥ ከፍተኛ የሆኑ ግጭቶች ይፈጠራሉ። ነፍስን የሚያጠፉ ንብረትን የሚያወድሙ አንዱን ስሜት ስለ አንዱ መልዕክት ሲናስተላልፍ ስርገስ አንድ ነገር ስለሚናገር ሌላ ነገር ይሆናል። እዚህ ጋር የእኛ ድርሻ የመንግስት እገዛ ሲኖር ነው። መንግስት የእግዚአብሔር አገልጋይ ነው። የህዝብ አገልጋይ እንደመሆኑ እንደ ሃይማኖተኞች እኛ የምናምነው እግዚአብሔር ህዝቡን በስርዓትና በህግ በደንብ ሰዎች በሰላም ተግባብተው ይኖሩ ዘንድ መንግስት ስርዓትን እንዲያስከብር ለመንግስት የራሱን ድርሻ አመራር ሰጠ ብለን እናምናለን። አካፈለ ለመንግስት እና መንግስት የህዝብ አገልጋይ ነው። ስለዚህ መንግስትና የሃይማኖት አባቶች የህዝብ መሪዎች በጋራ ተቀናጅተው ቢሰሩ ውጤት ሊገኝ ይችላል። እኛ ወጥተን ብንናገር በቂ አይደለም። ምክንያቱም ይቅርታውን የምህረቱን የፍቅሩን ብቻ ይዘን የምን ከሆነና እንደ ሃይማኖተኞች እንደ ክርስቲያኖች ወንጌሉን ብቻ ይዘን ብንወጣና ህጉ የሚለውን ደግሞ የማናሳይ ከሆነ ህግን ብቻ የሚያውቅና የቁርአኑ መልእክት የሚሆን የወንጌሉ መልእክት የማይገባ ነው። ስለዚህ መንግስት የራሱን ድርሻ እየተወጥ የሚመለከተን አቅጣጫ ሁሉ መንቀሳቀስ መቻል አለብን። አሁን ያለው ነገር ስርዓት አልበኝነት የለገሰበት ሁኔታ ስለሆነ ሰው ይስጥየ የሃይማኖት መሪዎችን ይሁን የጎሳ መሪዎችን ይሁን አባ ገዳዎችን ይሁን በጥሙና የማይሰማበት ነው። አሁን የእኔ መልእክት ማለት የሚፈልገው ህዝብ ይስማል፣ ስሙን፣ ህዝባችን ይስማል። ብዙ ጊዜ የሚፈጠሩትን ችግሮች በወጣቱ ላይ ነው የሚያላክቀው። ወጣት ብቻ አይደለም፣ አሁን ብዙዎች የተሰብ ክፍሎችን በተሰወረ አኳኋን እያሳተፈ ያለ ሁኔታ ወጣቱን ጋብ እንዲል ስንመክረው ስንነግረው ጋብ እያለ ነው። ነገር ግን ትልቁ ችግር ስርዓት አልበኝነት ባልተለመደ ሁኔታ በኢትዮጵያ ህዝብ በማያውቀው ሁኔታ መንገስ ጀመረ። ስርዓት አልበኝነት ከነገሰ ደግሞ ማረጋጋት በጣም አስቸጋሪ ነው። ስርዓት አልበኝነቱን ወደ ስርዓት መመለስ እጅግ በጣም አስፈላጊ ይሆናል። ምክር አንዱ መሳሪያችን ከሆነ መንግስት ደግሞ የራሱን ደንብና ስርዓት ህገ መንግስቱን ተጠቅሞ ስርዓት እንዲሰፍን ማድረግ መቻል አለበት። ሁለቱ ሲቀናጅ ነው ብዬ አስባለሁ። ይቅርታና ፍትህ አንድ ላይ እንዲሄዱ የሚደረግበት እና አሁን እየሆነ ያለው አሁንም ደግሞ እናገራለሁ ለህዝባችን፣ እኛ እየተናገርን ያለ ነው ሃይማኖት ብሎ የምነሳ ሃይማኖት አይደለም ጉዳዩ። ዘር ቋንቋ ብሎ የምነሳ የቋንቋ ጉዳይም አይደለም፣ የዘርም ጉዳይ አይደለም። ህዝቡን ግለሰቡን የሚያመውን ቦታ ነክቶ እንዲጮ እንዲናገር የሚያደርግ አሰራር አለ። አሁን የሃይማኖት ጉዳይ ላይ ሰው ነፍሱን ህይወቱን ይሰጣል። ይህ የተለመደ ነው በየትኛውም ሀገር። ስለዚህ ሃይማኖትን መሰረት ያደረገ ጉዳይ ሲነሳ ህዝቡ ሆ ብሎ ይነሳል። ሃይማኖትን የሚከላከል ይመስለው እና ነገሩ ግን ሌላ ነገር ነው። የዘር ጉዳይ ይነሳል። ዘሩን ወገኑን ወይም ደግሞ ማንነቱ ይከላከል ዘንድ ይነሳል። በጭፍኑ ይሄዳል። እነዚህ ይህን ያሉት የዘር፣ የቋንቋ፣ የድንበር እነዚህ ነገሮች ሁሉ በትክክል ድንበርም አይደሉም፣ ዘርም አይደሉም፣ ሃይማኖትም አይደሉም፣ ሌላ ነገር ነው። ህዝባችን ይህንን መረዳት አለበት። ይህ ምንድን ነው? እንዴት ነው? ይህንን እያልን ነው ቀጨምርን ማለት አለብን። እንቀጥላለን ያሉንን መዋቅሮች እየተጠቀምን በያለንበት በህዝቡ መካከል ነን እና በጣም ተክተን ትኩረት ሰጥተን መስራት አለብን። እንደ እኔ ቤተ ክርስቲያን ለዚህ ጉዳይ ቆርጠን ተነስተናል። ወደኋላ ማንልም። በፊትም ቢሆን ሁኔታዎች በማይፈቅዱበትም ጊዜ ተናግረናል እና አሁን ደግሞ የበለጠ እንተጋለን ብዬ አስባለሁ።
በጣም እናመሰግናለን። እንደዚህ በቀጥታ መናገራችሁና ደግሞ ከመንግስትም ጋር ተጣምሮ ነው ፍቅርና ስብከቱ ከኃላፊነት ጋር ነው ብለዋል ቄስ ዮናስ ይገዙ። እናመሰግናለን። የመጨረሻው ጥያቄ በድምጽ የደረሰን ነው፣ ለሁላችሁም ነው። ድምጹን እናሰማችሁና ወደ እናንተ እንመጣለን።
ጤና ይስጥልኝ ቪዎች። የኔ ጥያቄ የሃይማኖት አባቶች አሁን ኢትዮጵያ ውስጥ ላለው ምስቅልቅል ሁኔታና የሞራል ውድቀት የራሳቸው አስተዋጽኦ የላቸውም ወይ የሚል ነው። ይህ እውነት ከሆነ እነሱ የሞራል ልዕልና ሳይኖራቸው ህዝቡን ተዋደዱ አትጋጩ ቢሉ ማን ይሰማቸዋል? ሁለተኛ፣ ባለፉት 27 ዓመታት ኢትዮጵያ ውስጥ ከፍተኛ የሰብአዊ መብት ጥሰት ሲደረግ ነበረ። ለምሳሌ በምርጫ 97 ጊዜ አኝዋቆች፣ በሶማሌ ክልል በልዩ ኃይል እንዲሁም ባለፉት 3 ዓመታት በአማራና ኦሮሚያ በርካታ ሰዎች ተገድለዋል። እኔ እስከማውቀው ይህንን ድርጊት ያወገዘ የሃይማኖት ተቋም አላውቅም። አሁን እንደ ሃይማኖት አባት መንግስት ግጭትን እያቁም የምትሉት የዶክተር አብይ መንግስት ዲሞክራሲያዊ በመሆኑና መንግስትን ብንጠይቅ ምንም ነገር አይደርስብንም ከሚል መንፈስ ነው ማለት ነው? እጅግ አመሰግናለሁ።
እንግዲህ አድማጫችን እንደጠየቁት ቁጥብነት ነበር የሚል አስተያየትም አቅርበዋል። እንዲሁም ደግሞ አብያተ ክርስቲያናት ራሳቸው የእምነት ተቋማት ሁሉንም በራሳቸው ማድረግ የሚገባቸውን አላደረጉም የሚል ቅሬታ መሰል አስተያየትም ገልጸዋል።
ከቁጥብነትም በላይ ወገንተኝነትም የነበረበት ነው የሚሉ አሉ። በጣም ብዙ ቦታ የሰብአዊ መብት ሲጣስ፣ ያለ አግባብ፣ ያለ ፍትህ፣ ያለ ሕግ ሰዎች ሲገደሉ አንዱን ቸል ብሎ ማየት፣ ግን አንዳንድ ጊዜ ደግሞ ቤተ ክርስቲያን ወይንም የሃይማኖት መሪዎች ድምጻቸውን ከፍ አድርጎ መናገር እንደነበረ የሚያመለክቱ ትችቶች አሉና አያይዛችሁ ለማጠቃለያ ሀሳባችሁን ብትሰጡን።
እኔ በጣም ነው ሀቁንም የምነግራችሁ። ስንቱ ነው የሃይማኖት አባት ለእምነቱ አድረው እቺን ሀገር ወደ ጥሩ መንፈስና ጥሩ ሃይማኖት ሲያካሄድ የነበር ሁላችን የምናውቀው ነው እኮ። በእውነት ሀቀኛም አሉ፣ ሀቀኛ ለሀገር የሚሞቱ ሌላው ደግሞ በሃይማኖት ሰበብ እኮ ካድሬ የሚሆኑ አሉ። ይሄ እኮ ሀቁ መሸፋፈን እግዚአብሔር ያይናል። በጭንቅላታችን እግዚአብሔር አናመልጥም፣ እግራችን ደግሞ መሬት አናመልጥም። ስንቱ ነው ሃይማኖቱን ብቻ እግዚአብሔር በሰጠው ስልጣን በተማረው በህዝባችን ወደ ጥሩ መንፈስ ሲመራ የነበረው። ሌላው እኮ የሃይማኖቱን ትቶ ነው ሌላው ሲያካሄድ የነበረው። ዛሬ እኔ ሃይማኖት አባት ነኝ ቢወጣ ህዝቡ ይቀበለኝ ይሆን? ትናንትና ምን እንደሰራው ስለሚያቀኝ ሌላ አባቶች ደግሞ ለሀገራቸው ለእውነታቸው ሃይማኖታቸው በትክክል የሚያለቅሱ አሉ። ስለዚህ መፍትሄው የምለው እኔ ወደ እግዚአብሔር ተመልሰን በጥሩ ሁኔታ እንስበክ ነው የምለው እኔ። በጥሩ ሁኔታ በተሰጠ ስልጣን ህዝባችንን ይሰማናል፣ ህዝብ ነው። ስለዚህ እንስበክ ነው። ለምን አይሰማም? ይሰማናል። የኢትዮጵያ ህዝብ እኮ ጥሩ ህዝብ ነው፣ ጥሩ ወጣት ነው ያለው። በጥሩ ሁኔታ ማስተማርና ህዝባችንን በጥሩ ማገልገል አለብን ነው የምለው ነው።
እናመሰግናለን። አሁን ቄስ ዮናስ ይገዙ መልስ እንዲሰጡበት ጊዜ እንስጥና
በተለይ ጥያቄውን ባቀረቡት ወገን የመጀመሪያው ነገር ሃይማኖተኛ መሆንና ሃይማኖቱ በሚያዘው ልክ መኖር የተለያዩ ነገሮች ይሆናሉ አንዳንድ ጊዜ እና ያ ደግሞ በየሰው ነው የሚወሰነው እና እንዳው በጠቅላላው እንዲህ ነው ማለት ያስቸግራል። ግን እንደየሰው ነው የሚሆነው። ወገንተኝነት፣ ቸልተኝነት የሚገባ አይደለም፣ መሆን የለበትም። በትክክል አንድ የሃይማኖት መሪ እንደ መንፈሳዊ ሰው የሞራል የበላይነት ከሌለውና ምሳሌ መሆን የማይችል ከሆነ መምከርም አይችልም፣ ይልቁንስ ህዝቡን ወደማይገባ አቅጣጫ ይመራል እና የሃይማኖት መሪዎች ሃይማኖተኛ መሆን ይገባቸዋል ብዬ ራሴን ምክር መስጠት እፈልጋለሁ። በሃይማኖት ስም መንቀሳቀሱ አንዳንድ ጊዜ የሚጀምረውን ከዛ እንዲህ ካለ አይነት ሁኔታ ነውና ሆኖ ከሆነ መታረም ያለበት ጉዳይ ነው። በሌላ ጎኑ ደግሞ ሃይማኖተኛ ሆነው የመንፈሳዊ መሪ ሆነው የቤተ ክርስቲያን የመስጊድ መሪ ሆነው ለህዝቡ ደግሞ ለአገር ሰላም፣ ለፍትህ፣ ለዜጎች መብትና ነጻነት የሚሞግቱ ደግሞ አሉ። እንደ ቤተ ክርስቲያንን እንደ ግለሰብን የሚያደርጉ አሉና አንዳንድ ጊዜ በፍትህና በአድሎ ዙሪያ የሃይማኖት መሪዎች ሲናገሩ የሆኑትን ነገሮች እናውቃለን። ባለፉት ዘመናት እና ነፍሳቸውን እስከ ማጣት ድረስ ህይወታቸውን እስከ መሰዋት ድረስ የሄዱ አባቶችን እናውቃለን፣ የሃይማኖት አባቶችን። በዘመናችንም እንዲህ አይነት ሰዎች ያስፈልጋሉ። እንዲህ አይነት ሊደገም አይገባም። አሁን ያል ካለው መንግስት ተስፋ የምናደርገው ማድመጥ፣ መስማት፣ መምከር የምበላሽ ነገር ካለ ያልተገባ ነገር ተሰርቶ ከሆነ አለባለዚያ ግን ድጋፍ መስጠትና በሚገባው አኳኋን መስራት አስፈላጊ ነው። የሞራል የበላይነት የግድ ያስፈልገናል። በአሁኑ ኢትዮጵያ ውስጥ የሃይማኖት አባቶች የሞራል የበላይነታችንን ማስጠበቅ አለብን። ደግሞም ራሳችንንም እየፈተሽን መሄድ አለብን። መድኃኒት ለመሆን መጀመሪያ መድኃኒትነትን ማወቅ ያስፈልጋል እና እኔ የምለው አይገባም። ጥያቄው ያሉት ሙሉ በሙሉ በጣም እርግጠኛ ሆነን ሁሉ ነገር ጥሩ ነው አንልም። ችግሮች ይኖራሉ፣ መስተካከል ግን እንችላለን ማለት ፈልጋለሁ።
መልካም። ይሄ መስተካከል ለሁሉም ነው። በመንፈስ አባቶች በኩል ቀድሞ የነበሩ ችግሮችን ችግር ናቸው ብሎ ከመቀበል መጀመራችሁ እንዳሉት ደግሞ በጥቅል መገለጽ የለበትም። ቄስ ዮናስ ይገዙ እንዳሉት በእርግጥም ደግሞ ለአገልግሎት ያደሩ አባቶች እንደነበሩ እንዳሉትም በአገልግሎታቸው ጉዳት እስኪደርስባቸው የዘለቁ እንዳሉም ይታወቃልና የእነሱንም ማስታወስ ተገቢ ነው። አመስግነን እንዝጋ። ትዝታ፣
በጣም ነው የምናመሰግነው። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዮናስ ይገዙ፣
የእስልምና ተቋማት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ፣
የክቡር ዶክተሬትና የሰላም አምባሳደር አባ ገዳ በየነ ሰንበቶ እንዲሁም ጋብዘናቸው በስልክ ያለመተባበር ሳይገኙልን የቀሩ የስልክ ያለመተባበር ስልክ ስንደውል ነበረ። እዛ አካባቢ በጣም ችግር ሊኖርም ይችላል፣ ሊነሳ አልቻለም። ቀደም ብሎ ግን አነጋግረናቸው ነበረ በፕሮግራም እንዲሳተፉ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የኢትዮ ሶማሌ ሀገረ ስብከትና የገዳማት የበላይ ኃላፊ ሊቀ ጳጳስ አቡነ ማቲያስ ሊገኙልን አልቻሉም። ግን እንደተገኙ አድርገን እሳቸውንም ደግሞ ወደፊት ልናነጋግራቸው እንሞክራለን። እናንተን ስለ ትብብራችሁ እጅግ አድርገን እናመሰግናለን። ጥያቄ ያቀረቡትንም አድማጮች
እናመሰግናለን። መልሰንም እንደምናገኛችሁ ተስፋ እናደርጋለን። በተግባር በየአካባቢው የሚሰሩትንም ጉዳዮች ለመከታተል እናንተንም እየጠየቅን የተሰሩትን የሆኑትን ጉዳዮች ለመጠየቅ እንሞክራለን። እግዚአብሔር ይስጥልን።
እናመሰግናለን። ደህና ደህና
ዝግጅቱ አላበቃም። አድማጮች፣ በመጪው ሳምንት አንዱን ቀን ይቀጥላል። እንግዶቻችንን እናመሰግናለን። ቀጣዩ አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የጠቅላይ ሚኒስትር አብይ አህመድ የአሜሪካ ጉብኝት፣ ዩናይትድ ስቴትስ አፍሪቃ ያሉትን ወታደሮቿን እንደምታስወጣ ተገለጸ፣ የኢቦላ በሽታን ለመግታት ክትባቱን መጠቀም እንደሚቻል ታወቀ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። የአትላንቲክ መጽሔት ድረገጽ ጠቅላይ ሚኒስትር አብይ አህመድ በዩናይትድ ስቴትስ ከኢትዮጵያውያንና ትውልደ ኢትዮጵያ ጋር ስላደረጉት ግንኙነት ዘግቧል። የዳያስፖራ ማህበረሰብ ጠቅላይ ሚኒስትሩ በሄዱባቸው የሀገሪቱ አካባቢዎች ተስፋና የአንድነት ስሜት በማንጸባረቅ ተቀብለዋቸዋል ይላል ጽሑፉ። ጠቅላይ ሚኒስትር አብይ እዚህ ዋሽንግተን ዲሲ በነበሩበት ወቅት የኢትዮጵያና የኤርትራ ባንዲራዎች በመኪና መስኮቶችና በአፓርትማዎች ይታዩ እንደነበር ጽሑፉ ያወሳል። ጠቅላይ ሚኒስትሩ ንግግር ባደረጉበት የዋሽንግተን ኮንቬንሽን ማዕከል አካባቢ በሕይወታቸው ይገጥመናል ብለው ባልገመቱበት ቦታ ለመገኘትና ሁነቱን ለመቅረጽ የተጓዙ ሰዎች በብዛት ይታዩ እንደነበር ዘገባው ጠቅሷል። ከዋሽንግተን ዲሲ አካባቢ ብቻ ሳይሆን ኦሃዮ፣ ካሊፎርኒያንና ጆርጂያን ከመሳሰሉ ክፍላተ ግዛትም መጥተው እንደነበር የአትላንቲክ ዘገባ አውስቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለተሰበሰበው ሕዝብ ባደረጉት ንግግር ሁላችንም ለመፈወስ ከቆረጥን በአድዋ እንዳደረግነው ሁሉ አዲስ ታሪክ እንጽፋለን። የትውልዳችሁ ኩራት ለመሆን ከፈለጋችሁ ኦሮሞዎች፣ አማሮች፣ ወላይታዎች፣ ጉራጌዎችና ስልጤ እኩል ኢትዮጵያውያን መሆናቸውን እንዲገነዘቡ ያስፈልጋል ሲሉ ማሳሰባቸውን አትላንቲክ መጽሔት ላይ የወጣው ዘገባ ጠቅሷል። ጠቅላይ ሚኒስትር አብይ አህመድን ለመቀበል በዋሽንግተን ኮንቬንሽን ማዕከል ከተለያየ ብሔር ብሔረሰብ የተሰበሰቡ ኢትዮጵያውያን 20,000 እንደሚሆኑ ዘገባው ጠቅሶ ከመናገራቸው በፊት የተለያዩ የሃይማኖት መሪዎች ጸሎት ማድረጋቸውን ዘገባው አክሏል። እዚህ ዩናይትድ ስቴትስ ካሉት ኢትዮጵያውያንና ትውልደ ኢትዮጵያ መካከል በደርግ አገዛዝ ቀይ ሽብር ምክንያት ከሀገራቸው ከወጡት መካከል ፕሮፌሰር ጌታቸው መታፈሪያን የመሳሰሉ እንደሚገኙባቸው አትላንቲክ መጽሔት ድረገጽ ላይ የወጣው ዘገባ ጠቅሷል። ፕሮፌሰር ጌታቸው ከሟቿ ባለቤታቸው ዶክተር ማይገነት ሽፈራው ጋር ሆነው እንደ አውሮፓ አቆጣጠር የ1974ቱ የኢትዮጵያ አብዮትና የተማረው የሰው ኃይል መፍለስ በሚል ርዕስ መጽሐፍ ጽፈዋል። በደርጉ የቀይ ሽብር ዘመን አዲስ አበባ ላይ በየቀኑ 100 የሚሆኑ ልጆችና ወጣቶች ይገደሉ እንደነበር፣ አብዛኞቹ አስከሬኖችም ለመቀጣጫ ሲባል መንገድ ላይ ይጣሉ እንደነበር ባልቲሞር በሚገኘው ሞርጋን ስቴት ዩኒቨርሲቲ የሚያስተምሩት ፕሮፌሰር ጌታቸው ገልጸዋል። በዛን ቀይ ሽብር ተብሎ ይታወቅ በነበረበት ወቅት ወታደሮች ልጆችን ገድለው ቤተሰቦቻቸው ለተገደሉበት ጥይት እንዲከፍሉ ይጠይቁ እንደነበር አትላንቲክ መጽሔት አውስቷል። ጽሑፍ አያይዞም በጠቅላይ ሚኒስትር አብይ አህመድ ስልጣን ላይ መውጣት ምክንያት ሁሉም ነገር በጎ ነው ማለት እንዳልሆነ ያብራራል። ፍልሰተኞች በተለይም ኤርትራውያን መፍለሳቸውና ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት በሚያደርጉት ጥረት ባህር ውስጥ መስመጡን ቀጥለዋል። ከኤርትራ ጋር በሚዋሰነው የኢትዮጵያ ድንበር ያሉት ሰዎች ባድመን የመሳሰሉት ግዛቶች ለኤርትራ በማስረከብ ረገድ የጠቅላይ ሚኒስትሩን ውሳኔ አይጋሩም። አንዳንድ ኦሮሞዎች አሁንም ከጭቆና እንዳልወጡ በመግለጽ አምረው ይናገራሉ ሲል የአትላንቲክ መጽሔት ድረገጽ ላይ የወጣው ጽሑፍ አስገንዝቧል። የትራምፕ አስተዳደር ፖሊሲ ከቻይናና ከሩሲያ በሚደቀኑ አደጋዎች ላይ ለማትኮር ባወጣው ስትራቴጂ መሰረት አንድ ከፍተኛ ወታደራዊ አዛዥ ያወጡት እቅድ አፍሪካ ውስጥ ያሉት የአሜሪካ ወታደሮች በሌሎች ቦታዎች ላይ ይመደባሉ፣ በአህጉሪቱ ያሉ የልዩ እንቅስቃሴ ተልእኮዎችም እየቀነሱ እንደሚሄዱ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። የመከላከያ ሚኒስቴር ባለስልጣኖች እንደሚሉት የአሜሪካ ወታደሮች በብዛት የሚንቀሳቀሱበትና ልዩ ተልእኮው እየተገባደደ የሚሄድባቸው የአፍሪካ ሀገሮች የማዕከላዊና የምዕራብ አፍሪካ ሀገሮች መሆናቸውን ዘገባው ጠቅሷል። የልዩ እንቅስቃሴው ተልእኮ ከአክራሪ ሙስሊሞች የሚደቀነውን አደጋ እንዲታገሉ የአፍሪካ ወታደራዊ ኃይልን ሲያሰለጥን ቆይቷል። የዩናይትድ ስቴትስ የአፍሪካ እዝ ኃላፊ ቶማስ ዋልድሃውዘር አፍሪካ ያሉትን የአሜሪካ ወታደሮች የማስወጣት እቅድ የቀየሱት ባለፈው ዓመት ኒጀር ላይ በተደረገው የደፈጣ ውጊያ 4 አሜሪካውያን ከተገደሉ በኋላና በደቡብ ምዕራብ ሶማሊያ ባለፈው ሰኔ ወር 1 አሜሪካ ወታደር ከተገደለ በኋላ ነው። ጀነራል ዋልድሃውዘር ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ መጠይቅ እቅዳቸው ወታደራዊው ኃይል በዓለም ዙሪያ የሚደቀኑትን አደጋዎች ለመግታት አቅሙን ለማጠናከር እንጂ ከአፍሪቃ ለማፈግፈግ አይደለም ብለዋል። ዩናይትድ ስቴትስ አስፈላጊ ሆኖ በምታገኝበት ጊዜ ለአሜሪካ ጥቅም ለመከላከል ወደ አፍሪቃ የመመለስ መብት አላት ሲሉም ማከላቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። በአፍሪቃ ዙሪያ ከአልቃይዳ ጋር በተሳሰሩ እስላማዊ መንግስት ነኝ የሚለው ቡድንና ቦኮ ሐራምን በመሳሰሉት ጽንፈኛ ሙስሊም ቡድኖች ላይ ዩናይትድ ስቴትስ በምታካሄደው ትግል አፍሪቃ የጦር አውድማ ሆና ቆይታለች ይላል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ። ዘገባው አያይዞም በአሁኑ ወቅት ዩናይትድ ስቴትስ የምታተኩረው በአሸባሪነት ላይ ሳይሆን ከሀገራት በሚደቀን አደጋ ላይ መሆኑን ሲያስረዳ የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ያሉትን ጠቅሷል። በአሸባሪዎች ላይ ዘመቻ ማካሄዱን እንቀጥላለን፣ ይሁንና የዩናይትድ ስቴትስ ብሔራዊ ጸጥታ ዋና ትኩረት አሸባሪነት ሳይሆን የትልቅ ኃይል ውድድር ነው ማለታቸውን ዘገባው ጠቅሷል። አፍሪቃ ተመድበው የነበሩ በብዙ መቶዎች የሚቆጠሩ የልዩ እንቅስቃሴ ወታደሮችና የድጋፍ ኃይላቸው እንደሚወጡ ጀነራል ዋልድሃውዘር ገልጸዋል። ወታደሮቹ ካሜሩንን ከመሳሰሉት ወታደሮቻቸው በበቂ በመሰልጠናቸው ወደ ተልእኮው ሲሄዱ የአሜሪካ ወታደሮች አብረዋቸው መሄድ የማያስፈልጋቸው ደረጃ ላይ ደርሷል ከሚሏቸው ሀገሮች መውጣት እንደሚጀምሩ ገልጸዋል። የናይጄሪያ ወታደሮችን በቅርቡ የአሜሪካ ወታደሮች እርዳታ የማያስፈልጋቸው ደረጃ ላይ ይደርሳሉ ተብሎ እንደሚታመን የአሜሪካ የመከላከያ ሚኒስቴር ባለሥልጣኖች ጠቁመዋል። ከ7000 በላይ የሚሆኑ የልዩ እንቅስቃሴ ወታደሮች በዓለም ዙሪያ እየሰሩ ናቸው። አብዛኞቹ የመን፣ ሊቢያ፣ ሶማሊያና በሌሎችም ቦታዎች በአሸባሪነት ላይ ውጊያ ሲያካሄዱ ቆይተዋል። ከእነሱም 1200 በአፍሪቃ ተልእኮ ላይ የተሰማሩ ናቸው። በመጀመሪያ ደረጃ የሚቀነሱትም እነሱ መሆናቸውን ዘገባው ጠቅሷል። አሁንም ኒውዮርክ ታይምስ ጋዜጣ ድረገጽ በሙከራነት ደረጃ ላይ ያለው የኢቦላ የክትባት መድኃኒት ጥቅም ላይ ሊውል እንደሚችል የዓለም የጤና ድርጅት ማስታወቅን ዘግቧል። የዓለም የጤና ድርጅት የአስቸኳይ ጊዜ ሁኔታ ምክትል ዋና ስራ አስኪያጅ ዶክተር ፒተር ሰላማ በአሁኑ ወቅት በሰሜን ኪቩ ክፍለ ሀገር የተዛመተው ኢቦላ ዛይር የገባው ቫይረስ አይነት ነው። በፊትም በኢኳተር ክፍለ ሀገር ገብቶ የነበረው ኢቦላ የዚህ አይነት ሲሆን የሙከራው ክትባት የበሽታውን መስፋፋት ሊገታ መቻሉን የኒውዮርክ ታይምስ ጋዜጣ ድረገጽ ዘገባ ገልጿል። ይኸው የሙከራ ክትባት ከሁለት ዓመታት በፊት ምዕራብ አፍሪቃን ያተራመሰው የኢቦላ በሽታ መዛመት ሊገባደድ ሲል ጥቅም ላይ በዋለበት ወቅት መቶ በመቶ ውጤታማ እንደነበር ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ገልጿል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
በመጨረሻም አድማጮች፣ በዩናይትድ ስቴትስ ዙሪያ ያሉ ወደ 350 የሚጠጉ የዜና ድርጅቶች ከትላንት በስቲያ ሐሙስ ለፕሬስ ነጻነት የሚቆሙና ፕሬዚደንት ዶናልድ ትራምፕ በሚዲያ ላይ የሚሰነዝሩትን ጥቃት የሚቃወሙ ርዕሰ አንቀጾች አውጥተዋል። ለአሜሪካ ድምፅ የዋይት ሀውስ ቤተ መንግሥት ዘጋቢ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርበዋለች።
ትላንት ኒውዚየም በተባለው በዋሽንግተን ዲሲ የሚገኘው የፕሬስ ነጻነትን ለማክበር የተመሠረተው ቤተ መዘክርን የጎበኙ ሰዎች የውሸት ዜና በሚለው ክስ ላይ የተነሳ የህብረት ትግል አድርገው አይተውታል። ዘ ቦስተን ግሎብ በተባለው ጋዜጣ አስተባባሪነት ከ300 በላይ የሚሆኑ የዜና ድርጅቶች በነጻ ፕሬስ ላይ የተከፈተ ቆሻሻ ጦርነት ያሉትን የሚያወግዙ ርዕሰ አንቀጾች አውጥተዋል። በዩናይትድ ስቴትስ ህገ መንግስት የመጀመሪያው ማሻሻያ ማዕከል ስራ አስኪያጅ ላታኖት ያብራራሉ።
The reason they're doing these editorials is because the criticism of the press has been so
ጋዜጦች ርዕሰ አንቀጾችን ያወጡበት ምክንያት በፕሬስ ላይ የሚሰነዘረው ነቀፌታ አይን ያወጣ በመሆኑ ነው። ማቆሚያም የለውም። ስለሆነም ስለ ፕሬስ ነጻነት ጠቃሚነት ህዝቡን ለማስገንዘብ የወሰዱት እርምጃ ነው።
Fake, disgusting news.
ዶናልድ ትራምፕ በፕሬስ ላይ የሚሰነዝሩት ጥቃት ፕሬዝዳንትነታቸው የሚያዘወትረው ርዕስ ሆኗል። ሚዲያውን የህዝብ ጠላት የሚል ቅጽል ለጥፈውበታል። የፕሬዝዳንቱ አባባሎች በዲሞክራሲያዊ ስርዓቶች ሚዲያ የሚኖረውን ነጻ ሚና አይረዱም ወደሚለው ነቀፌታ አምርተዋል። የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ግን ይህን አትቀበልም። ሚዲያውን ጥፋተኛ ማድረጉን ቀጥላበታለች።
Frankly, if we want to look at who's creating divisions in the country, I think the media has done more to
ለመናገር በሀገሪቱ ክፍፍል የፈጠረው ማን ነው ብንል ሀገሪቱ ይበልጥ እንድትከፋፈል ያደረገው ሚዲያው ይመስለኛል። ከፕሬዝዳንቱ ይልቅ ሚዲያው ነው የከፋፈለው።
አክቲቪስቶች ግን ትራምፕ የሚያዘወትሩት የውሸት ዜና የሚለው ቃል በህዝቡ ላይ ሊያሳድር የሚችለው ተጽዕኖ ያሳስባቸዋል። ፕሬዝዳንት ትራምፕ የሚናገሩት ብዙውን ጊዜ የተሳሳተ ቢሆንም ደጋፊዎቻቸው ስለሚያምኑት በእውነታው ላይ የተለየ አመለካከት ካለው የተቀረው የሀገሪቱ ህዝብ ጋር ወሳኝ የፖሊሲ ውይይት ለማካሄድ እንደማይቻል አክቲቪስቶች ገልጸዋል። ፕሬዝዳንቱ በፕሬስ ላይ ያላቸው ጠላታዊ አመለካከት የደህንነት ስጋት ማሳደሩ አልቀረም። ካለፈው ጥር ወር አንስቶ እስካሁን ባለው ጊዜ 31 አሜሪካውያን ጋዜጠኞች ጥቃት እንደደረሰባቸው የዩናይትድ ስቴትስ የፕሬስ ነጻነትን ጉዳይ የሚከታተል አካል ጠቁሟል።
አድማጮች፣ ወደ ማጠቃለያ ዜና መሸጋገሪያ አጠር ያለ በመሳሪያ የተቀነባበረ ሙዚቃ እንጋብዛችሁ።
የማጠቃለያ ዜና አሰማለሁ። ከ1997 ምርጫ በኋላ የወጣው የጸረ ሽብር አዋጅ ዜጎችን ለማጥቃት የተቀረጸ ነው ያሉ የተለያዩ ባለሙያዎች፣ ፖለቲከኞችና የቀድሞ ታሳሪዎች ለከፍተኛ የሰብአዊ መብት ጥሰት ምክንያት መሆኑንም ተናግረዋል። በጠቅላይ ሚኒስትር አብይ የሚመራው የኢትዮጵያ መንግስት አፋኝ አዋጆችን መመርመር ጀምረዋል። የደቡብ ሱዳን ፕሬዝዳንት በኤርትራ ኦፊሴላዊ ጉብኝት ለማድረግ ዛሬ አስመራ ገብተዋል። ፕሬዝዳንት ሳልቫኪር ኤርትራ የሄዱት ፕሬዝዳንት ኢሳያስ አፈወርቂ ባደረጉላቸው ጥሪ መሰረት ለሶስት ቀናት ጉብኝት ነው። የቀድሞ የተባበሩት መንግስታት ዋና ጸሐፊ ኮፊ አናን በ80 ዓመታቸው ትናንት ማታ ከዚህ ዓለም በሞት ተለዩ። የቱርክ ፕሬዝዳንት ሪሴፕ ታይብ ኤርዶጋን ከዋሽንግተን ጋር እየተባባሰ በወጣው ውዝግብ ወደኋላ እንደማይሉና እንደማያሳስባቸው አስታውቀዋል። ለሰዓቱ ያለን አጠር ያለ የማጠቃለያ ዜና በዚሁ አበቃ። በመጨረሻ አንድ ዜና ላንብብ። እዚህ ዋሽንግተን እዚህ አሜሪካ ቦስተን ማሳቹሴትስ ኗሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ጥላቻን ግንብ ለማፍረስ የሚረዳ የመደመር ሰልፍ ዛሬ ማድረጋቸው ተገልጧል።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ንጉሡ ታምሬ ነው። በዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታለን። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።